ሙሴ ከሲና ተነስቶ እነዛ የጣውት ፍቅር ያለባቸው ሰዎች እዛው ሙሴን ወረድና ቅጣ ስላሉ ቀጥቷል። እንደገና ሙሴ ከምድር ጽላቶች ከምድር በተገኘ ማዕድን እምነሩካብ እንለዋለን። እምነሩካብ እንደ እምነበረድ አይነት ነው። በሱ ይዞ ሄዶ ወደ እግዚአብሔር፣ እግዚአብሔር በጣቱ እንደገና ህግጋቱን ጽፎበታል። ትርጉሙ እንደሆነ ነግሬያቸዋለሁ። የቀደመው ጽላት የአዳምና ሔዋን መሰበሩ መውደቃቸው፣ ፈጣዩ ጽላት የእመቤታችን ከምድር መገኘቱ በዘር በሩካቤ ለመገኘቷ ምሳሌ፣ እሷ በዘር በሩካቤ ብትገኝም ቃሉ ግን በግብር አምላካዊ መገኘቷ አካላዊ ቃል ኢየሱስ ክርስቶስ የተፈጠረ ያይደለ የተወለደ መሆኑን የሚያመለክት ቃሉ የተገለጸው በምኑ ላይ ነው? በሰሌዳ አይደለ? ቃሉ የተገለጸው በምኑ ላይ ነው? በሰሌዳ ነው። የማይታየው የታየ፣ የማይዳሰሰው የተዳሰሰ፣ የማይገለጠው የተገለጠ ከመቤታችን ከተወለደ በኋላ። ከዛ በፊት አካላዊ ቃል ኢየሱስ ክርስቶስ አካላዊ ኢየሱስ ክርስቶስ የስጋዊ ስሙ ነው። አካላዊ ቃልን ማንንም ሊያየው ይችላል? አይችልም። አሁንም ያየነው በምንድን ነው? በለበሰው ስጋ ነው። በለበሰው ስጋ ነው። ይሄንን የሚያመለክት ነው። ሙሴ ከዚያ ይዟቸው ይሄዳል። የሙሴን እዚህ ላይ የምታዩት ሌላው ለህዝቡ ያለው ፍቅርና ለህዝቡ በህዝቡ ዘንድ ያለው ታጋሽነት። በአንድ ወቅት እስራኤላውያን ሁሉ በደጃፋቸው ተቀምጠው ማልቀስ ጀመሩ ይላል። ሙሴን ሄደው እንዳይጋፉ አምላካቸው ይመጣል ብለው ያስባሉ። አንዳንድ ጊዜ እግዚአብሔርን የነ ሙሴ ብቻ አምላክ ያደርጉታል። ተበድለናል ብለው ሲያስቡ የነሱ ብቻ የአሮንና የሙሴ አምላክ አድርገው ይቆጥሩታል። አምላካቸው መጣ ይባባላሉ። አንዳንድ ጊዜ ልክ እነሱ ሊወግሯቸው ድንጋይ ያነሳሉ። ሙሴና አሮን ያላቸው ብቸኛ አማራጭ ምንድን ነው? ይሮጡና ደብተራ ኦሪት ውስጥ ይገባሉ። ድንኳኗ ውስጥ ሲገቡ እግዚአብሔር በደመና አምድ ይወርድና ድንኳኑን ይሸፍነዋል በደመና። የዛን ጊዜ አምላካቸው መጣ ይባባላል። እንደማይችሉት ስለሚያውቁ ድንጋያቸውን እየጣሉ ይመለሳሉ። ብዙ ጊዜ እንደዚህ ሆነዋል እነ ሙሴ። አሁን መጋፋት እንዳልቻሉ ስላወቁ በየበራቸው ተቀምጠው እያንዳንዱ እስራኤላዊ በቤቱ ደጃፍ ተቀምጦ ያለቅስ ነበር ይላል። ሙሴ ጨነቀው። ምን ሆናቸዋል ሲላቸው ይሄ የምንበላው ነገር ጎፈነነናል። መና እየወረደላቸው ይበሉ ነበር። የምንበላው ይሄ መና የምትለው ነገር ጎፈነነን። በግብጽ ሳለን እንበላ የነበረ ነጭና ቀዩ ሽንኩርት፣ ዱባው፣ በጢሁ፣ ጎመኑ ይሄ ሁሉን ነገር ከየት ባገኘ ነው አሉ። ሰው ሲመኝ ሰማያዊ መናን ንቆ ተመልክቶ ዱባ መመኘት፣ ሰማያዊ መናን ትቶ ጎመን መመኘት ደህና ነገር እንኳን አልተመኙም አይደል? ደህና ነገር እንኳን አልተመኙም። አሁን ይሄንን ሰውነታችን ተጸየፈው አሉ። አሁን ይሄ ነገር ለኔና ለእናንተ ትልቅ ትምህርት የለውም? ከሰማይ የወረደ መና ህብስተ ህይወት ዘወረደ እምሰማያት የምንለው ማንን? ክርስቶስን ነው አይደል? ግን ስንቶቻችን ሰውነታችን ያለ መቀበል ፈቃደኛ ነው? ንስሐ ግቡ፣ ስጋ ወደሙ ተቀበሉ ስንባል ስንት ነው የምናወረው? ከዛ ይልቅ ዓለም የምታቀርብልን ምግብ አይደለም የምንመርጠው? እርግጠኛ ነኝ በጣም ብዙ ሰው አቤት እዚህ ድግስ ላይ የበላሁት ብሎ ያወራል። ሰውነቱም ደስ ብሎት የሚቀበለው ያንን። የጌታን ስጋና ደም ሲባል ግን ብዙ ሰው ምክንያት ነው የሚደረደው። ከዛ ምን ለመሆን? ለመሸሽ፣ ለመላክ። በቃ የዛን ጊዜ ሙሴ በጣም አዘነና ወደ እግዚአብሔር እንደውም እዚህ ላይ የተናገረው ቃል ሁሉ ያሳዘ ጌታ እግዚአብሔር ይሄን ሁሉ ሰው እኔ አመጨው ልጄዋለሁና ይሄን ሁሉ እስራኤላዊ የወለድኩት እኔ ነኝ፣ በእነዚህ ሰዎች እንዲምጨነቀው ለምንድን ነው? እያለቀሱ ነው። እግዚአብሔር መጣ ይላል። ሁለተኛ የእግዚአብሔር ንግግር በጣም የምትገርመኝ ንግግር ያለችው እዚህ ነው። የተመኙት ስጋ አይደለም አለው ሙሴ ነው። አሁን ስጋ ሰጣቸዋል። ነገ በማለዳ ተነስተው በምድሩ ላይ ስጋን ሰብስበው እንዲበሉ ትነግራቸዋለህ። እኔም ነገ በዚህ ሰዓት በአፍንጫቸው እስኪወጣ ስጋን እሰጣቸዋለሁ። አሁን ይህን ንግግር ስትሰሙት እግዚአብሔር ማዘኑን በእነሱ መበሳጨቱን አያሳይም? መጽሐፍ ቅዱስ ላይ ከሚገርሙኝ የእግዚአብሔር አነጋገሮች አንዷ ናት እንጂ አንዷን ባለፈው ነግሬያቸዋለሁ። ለምን ትጮህብኛለህ? ሁለተኛው ደግሞ ዛሬ በአፍንጫቸው እስኪወጣ እሰጣቸዋለሁ። በቃ አሁን ይሄኛውን ተጸየፍ ነው አይደል ያሉት? እስኪ ጎፈነናቸው ድረስ ነው ማበላቸው ነው ካህሊነቱ ሲገልጥ በኋላ እንደተባለው በማግስቱ እግዚአብሔር ዝናብን አስነማን ነው ነፋስን አመጣና በባህር ዳር ያሉትን ድርጭቶች ሁሉ አምጥቶ አፈሰሳቸው ብሎ አላቸው። ያንን ወጣው ስጋውን ሰበሰቡና ልክ ሊበሉ ወደ አፋቸው ሲከቱ ገና መብሉ በጥርሳቸው ሳለ የእግዚአብሔር መቅሰፍት መጥቶ ይጨርሳቸው ጀመረ። ምኑን ስለተጠራጠሩ ካህሊነቱን አይደል? የተመኙትን ሰጣቸው። ከሰጣቸው በኋላ ግን ቀጣቸው። ለጥፋታቸው ደግሞ ቅጣቱን አነሳ። በኋላ ሙሴና አሮን እንደገና በእግዚአብሔር ፊት ወደቁ ይላል። ጮሁ። ጌታ እግዚአብሔር ሆይ ከቁጣህ ተመለስ አሉት። እግዚአብሔር አሁንም ስለነ ሙሴ ሲል ለማን ራራ? ለእስራኤል ሕዝብ ራራ። ያ ቦታ ላይ ብዙ ሰዎች ሞቱ፣ ተቀበሩ። ቦታው የምኞት መቃብር ተብሎ ተጠራ። ስያሜ አያችሁ፣ ምኞት አልነበረ፣ ግብፅን አልነበረ የተመኙት፣ የምኞት መቃብር። ግብፅ የምን ምሳሌ ናት ብያችኋል? የሲኦል የዚህ ዓለም ምሳሌ ናት ግብፅ። ስለዚህ ያንን በተመኙት መጠን ሞትን ነው ወደ ራሳቸው የጋብሉ፣ ሞትን ነው ወደ ራሳቸው ያመጡ። እግዚአብሔር ከሰማይ ስላወረደላቸው መብል ጌታችን በዮሐንስ 6 ላይ ተናግሯል አይደል? ከሰማይ መናን የሰጣችሁ ሙሴ አይደለም፣ የሰጣችሁ አባቴ ነው ማለት። ነገር ግን በዛ ያለውን መና በሉ ሞቱ። አሁን ግን ከሰማይ የወረደ እውነተኛ እንጀራ እኔ ነኝ። ስጋዬን የሚበላ ደሜን የሚጠጣ የዘላለምን ሕይወት ያገኛል እንጂ አይሞትም የሚል ቃል ነው የነገረው። የዘላለምን ሕይወት ያገኛል እንጂ አይሞትም አለ። እነሱ በዛ በልተው ሞተዋል። እንዲህ እያሉ ደግሞ እንደገና መንገድ መጓዝ ሲጀምሩ የምግባቸው ነገር ተያዘ። ቀጥሎ ደግሞ ጥያቄያቸው ምን ሆነ? ውሃ ጠማን ደግሞ አሉ። ውሃ ጠማን ምን ይሻለናል? በውሃ ጥም ልትገለን ነው ወደዚህ ያመጣህን? ብለው በሙሴ ላይ ጮሁ፣ በሙሴ ላይ ጮሁ። የዛን ጊዜ ሙሴ ደግሞ ወደ እግዚአብሔር ሲናገር ሙሴ የሰጠውን በትር ያዝና በፊትህ ያለውን አለት ምታው፣ ከአለቱ ውሃ ይወጣላቸዋል። ከደረቅ አለት ላይ ምን ይወጣል? ውሃ ይወጣላቸዋል። እነሷም ከብቶቻቸውም እስኪረኩ ድረስ ይጠጣሉ ብሎ ነው። ይሄን መልስ እንዳገኘ ሙሴ ቀጥታ ወደ እስራኤል ማህበር ሄደና የተመኛችሁት ውሃ ይኸውላችሁ ብሎ በበትሩ አለቱን ሲመታው ውሃው ፈለቀ። 40 ዘመን የደከመ ሙሴ ትልቅ ስህተት ሰራ። የእግዚአብሔር ቃል ቀጥታ ወደ እሱ መጣ። ሙሴ፣ አሮን ወደ መገናኛው ድንኳኑ አላቸው፣ ሄዱ። በእስራኤል ማህበር ፊት አልቀደሳችሁኝም፣ አንተም ወንድም አሮንም ወደ ከነአን አትገቡ። አሁን ስትመለከቱ ከሱ በላይ የበደሉ ሰዎች ነበሩ አይደል? እግዚአብሔር ሙሴና አሮን ላይ ለምን እንዲህ ጠንካራ ውሳኔ ወሰነ? ብዙ ከተሰጠው ብዙ ይጠበቅበታል። ሙሴና አሮን ብዙ ይጠበቅባቸዋል። ቁጣቸውን መቆጣጠር፣ ስሜታቸውን መግዛት ይጠበቅባቸዋል። ልዑሉን ሳይቀድሱ ያንን ውሃ መስጠት ስህተት ነው፣ ትልቅ ስህተት። ምንጊዜም መናም ሲያወርድ የትኛውንም ስራ ሲሰራ ማንን አመስግኖ ነው? የእስራኤልን አምላክ አመስግኖ። እዛ ግን ተበሳጭቶ ስለነበረ የክርክር ውሃ ይለዋል። እንደውም ዳዊት ጥሩ ስም ሰጥቶታል፣ ማየቅስ የክርክር የውዝግብ ውሃ ይለዋል። ሳያመሰግን ያንን ስለሰጠ አንተም ወንድም አሮንም አትገቡ። ሙሴ 40 ዘመን ያንን ሁሉ ምጥ አምጦ ያንን ሁሉ ጭንቀት ተጨንቆ በዛ ሁሉ ነገር ውስጥ አልፎ ከነአን ግን አልገባም። እሱም አልገባም፣ ህዝቡንም ይዞ እንዲገባ አልተፈቀደም። ለእኔና ለእናንተ ምን ትምህርት ይሰጠናል? ምን ትምህርት ነው የሚሰጠን? መጽናት አይደለም፣ እስከ መጨረሻው መጠንቀቅ፣ እስከ መጨረሻው መጠንቀቅ። አይ እኔ አሁን እርግጠኛ ነኝ በተደላደለ ሁኔታ ከእግዚአብሔር ጋር ግንኙነት መስርቻለሁ ብለን የምንዝናናበት ሁኔታ ነው። ሁልጊዜ ልዑሉን በመፍራትና በመጠንቀቅ ነው መኖር ያለ። ተጠንቅቀን ፈርተን እንጂ አይ ምን ይመጣል በቃ ከዚህ በኋላማ ነው መላእክትን ያያየሁ ነው እ መላእክት ከተማ ደርሼ መጥቻለሁ የጸለይኩለት ሁሉ ይፈወሳል ወር አብርቻለሁ ወባጣ አቅነቻለሁ ብለን ምን መከበቱ ነው ይተው በየትኛውም ደቂቃ ከእግዚአብሔር ተዛዝ ሊወጣ ይችላል ላደረግናት ነገር ወደ እግዚአብሔር በቀረብን ቁጥር ደግሞ የበለጠ እየተጠነቀቅን ነው ማለት በምሳሌ ላስረዳችሁ ያልገባችሁ በምሳሌ ላስረዳችሁ ሆነ ባልሆነ የሚነጅሳችሁ ሰው ይኖራል ሆነ ባልሆነ መስራ ቤታችሁ ሆነ ባልሆነ ትንሽ ምክንያት ፈልጎ የሚናገራችሁ ሰው ይኖራል በጣም የምትወዱት የሚወዳችሁ የምታከብሩት የሚያከብራችሁ የምትሰስቱት የሚሰስታችሁ ደግሞ ሰው አለ እ ከለታት አንድ ቀን ሁለቱም ሰደቧችሁ ሁለቱም ተመሳሳይ ስድብ ሰደቧችሁ ተመሳሳይ አንድ አይነት ስድብ ሰደቧችሁ ወይም ሁለቱም አንድ አይነት በደል በደሏችሁ ከሁለቱ በማን የበለጠ ታዝናላችሁ በምትወዱ በምትሰስቱታል ለምን
ከሱ ስለማንጠብቁ ከሱ ስለማንጠብቁ
ስለማንጠብቁ አይደል በቃ ስለማንጠብቁ ያኛውማ ለምዳችሁታል ከሱ ምን ከዝንብ ማር እንደመጠበቅ ነው ከሱ በጎ ነገር መጠበቅ ስለዚህ ምንም አይመስል ልማዱ ነው ተውት ብላችሁም ልትሄዱ ትችላላችሁ ያ ሰው ከሆነስ ግን እሱ ነው እስከ ማለት እንደርሳለላል ምን ነክቶት ግራስኪ ገባን ነው እንደርሱ እነ ሙሴና ህዝብ እስራኤል ያሉበት ደረጃ ለእግዚአብሔር እንደዛ ነው ህዝብ እስራኤል ሁሉ ግዚያ ጉረምራሚ ሁሉ ግዚያ ሳመሰግን ይበላም ይጠጣም ሙሴ ግን እንደዛ ነው ሙሴ የኔ ባለሟሌ ነው አይደል እንዲያለው እዚያ ለታው ብሎ እግዚአብሔርን እስከ መገላገል የደረሰ ሰው ነው ስለዚህ ያቺ ትንሽ ስተት ከሌላው በደል ሁሉ ገዝፋ ነው በእግዚአብሔር ዘንድ ታየች በትንሹ ነው የተቀየመው እግዚአብሔር አያችሁ ሙሴ ለምን አለ በቃ እንዴ ባሪያ ሙሴ እንዴ ስለዚህ አታይም ከናን ሙሴ እንዲሰማው ነው አያችሁ ሁለተኛ ለኛ ደግሞ ትምህርት እንዲሆን እስከመጨረሻው ህቅታ ነው የኛ ጽናት መሆን ያለበት እንጂ ግማሽ መንገር ተሄደን ወይም ደግሞ ተጉዘን ለምን አንዲት ደቂቃ ጊዜ አትቀር ተጠንቀቀን ነው እናል ይስማማል ወይስ ያስጨንቃል? አሁን ይሄን ስታነቡ የሚያዝናና ህይወት ነው እኛ ያለን? እንግዲህ እግዚአብሔርን መፍራት ማለት ይሄ ነው። የፈለገ ቢያቀርበን እግዚአብሔር የቆሎ ጓደኛችን ግን አይደለም። ብዙ ጊዜ እግዚአብሔርን ቀርቤዋለሁ የሚሉ ሰዎች ሊዳፈሩ ነው የሚሞክሩ። ከስም አጠራራቸው ጀምሮ በእግዚአብሔር ቃል በእግዚአብሔር ትእዛዝ የሚያላግጡ አሉ። ብዙ አይነት በቃ ምንድነው ስትሏቸው በእነሱ ቤት ወደ እግዚአብሔር ምን ሆኖ ነው? ቀርበዋል። ምን ብትቀርበው እግዚአብሔር የቆሎ ጓደኛ ሊሆን አይችልም። እንደፈራው እንደውም በቀረብከው ቁጥር ፈርተህ ነው። በምሳሌ ላስረዳህንን ላስረዳው ከዚህ ሄርታል ያለው ርቀት ምን ያህል ነው? አፋር ርቀቱ ስንት ነው? ከዚህ 800 ነው ያለው 600 እሺ። አሁን ሰዓቱ ይሰማችኋል? ያስፈራችኋል? ለምን ያለው ሰዓቱ ይሰማል? ይሄርታል ግን አስበው አጣ ለምን
ሩቅ ስለሆነ
አይጥለቀ ሩቅ ስለሆነ ለመመለስ ይከብዳ። እርግጠኛ ነኝ ዛሬ ጧት ተነስተህ ስትመጣ ሄርታልን አላሰብ ለምን በቃ ሄርታልን እንደማይመጣ እርግጠኛ ነህ? እዛው ነው ያለው አይደል? ያዝልን እናዛውን እዛው ነው ያለው። ስለዚህ ምን ፈራበት ምንም ምክንያት የለም ሩቅ ስለሆነ አይደል? አሁን ቀረበ አሁን 100 ኪሎ ሜትር ጨርሳል 200 500 አፋር ከተማ ስትገባ አንድ ሰው መጥቶ እዚህ ጋር ኮንዲ ብትት የሚፈላ አሳት አለኩ ብሎ ሲነግርህ ደ ማለት ትጀምራለህ ምን ያህል ይርቃል? 500 ኪሎ እንትን ሜትር እንዲ ግን አስተማማኝ ነው ከተማው እንዴት ማለት እንጀምራለን ስለተጠጋ ነው ምን መሆን ጀመረ መፍራት ዳሩ ጋር ደሞ ወሰዱ አ አሁን ባይነህም ታዩዋለ ምኑ ደሞ ይስማል ሙቀቱ ግለቱ ይስማል እ አሁን ምን ያህል ነው የሆነ ፍራሃት እርግጠኛ ነኝ የምትቆምበትንም በደንብ ታረጋግጣለች አይደል ሸርተት እንዳያደርግ ድንገት እ ከኋላህም ድንገት የሚገፋህ ሰው እንዳይኖር እ ግመሎችም ሁሉ ምን እንዳይገፉ አናረጋግጥም ምኑን ፍራቻ እሳቱ አንድ ክፉ ሰው ደግሞ እንደው መጣና እግራችንን አስሮ ወይ ወገባችንን አስሮ ወደ ታች ማውረድ ቢጀምር ወደ እሳቱ በቀረብን ቁጥር እየሞቀን ደስ እያለን ምን እንደሆነ ከሰል እሳቱ አረከው ምን እየሆነ ነው ምን እንደሆነ አሁን በዛ ሰዓት ማንን ታስባለህ ልጆቻችሁን ሚስታችሁን እናት አባት ቁርስ እንዳልበላችሁ ምን ነው መታሰቡት ነገር ሞት በእናንተና በህሊናችሁ በስሜ በጠቅላላ ሰውነታችሁ የእናንተና የሳቱ ነገር ብቻ ነው እየቀረብ በእድንቁት አደርስ ነው አይደል አሁን እግዚአብሔር እንዲሳሉት አምላካችን እግዚአብሔር የሚባላ እሳት ነው ብሎታል ቅዱስ ጳውሎስ እብራው ያላምበው የሚባላ እሳት ነው በቀረባችሁት ቁጥር ባወቃችሁት ቁጥር ምን ይሆናችሁ ነው የምትሉ የበለጠ እየፈራችሁት ነው የምትሉ ትክክለኛ አቀራረብ ከሆነ አቀራረባችሁ ካልወዲያ ግን ከመስመር የወጣ አቀራረብ ከሆነ በቀረብን ቀርበናል ብላችሁ እናንተ ናችሁ የቀረባችሁ ይመስላችሁ ርቀናል ግን አልታወቀንም እግዚአብሔርን መፍራት ባቆምንበት ሰዓት አልቀረብነው ምን ይሆን ነው በብዙ ርቀት እየራቅን በጣም በብዙ ርቀት ለኛ የሚመስለን ምን ይሆን ነው የቀረብን ግን ምን ይሆን ነው ይራቅ ቅዱሳን በቀረቡት ቁጥር ምን ይሆን ነው ይሄ እየፈሩ እንደው ከመቤታችን እንኳን አንማር ልጇ ቢሆንም ምን ያህል ታከብረው ትፈራው እንደነበር ታያላችሁ አይደል መጀመሪያ እናቱ ተወኛለች ስትባል እንደው ምን ስሜት ነው የተሰማ መፈንደቅ ደስተኛ የመሆን የመዝለን አይደለም ባሪያው ነው እኮ ያለችው አይደል እናቱ ነሽ እየተባለች እሷ ግን ምኑ ነኝ ያለች ባሪያው ነኝ ያለችው ንገሪን እንኳን ሲሏት ይጨንቀኛል ማሰቡ ራሱ አይደል ያለችው እንዴት ጸነሽው ሲሏት አይ እንደው ገና ሳስበው ጭንቅጭ ያዙኝ ነው እኮ ያለችው አይደል እንግዲህ ምን ያህል እንደምትፈራው አይደለም እንደሚያሳይ በመስቀል ስር ስትዝትላችኋለች እያለቀሰች አንድ ልጇ ነው ብቻኛ ልጇ በመስቀል ስር ቆማለች ዮሐንስ ቆማ አጭር ነገር ነው ቆይ ተናገረው ጌታችን አይደል እናቴ ሆይ እነሆ ልጅሽ አይደል ያላት አንቺ ሴት እነሆ ልጅሽ እነሆ አትናት ተከራክራለች እንዴት እንዲህ ሙግት የለም ተነስተ ከማን ጋር በቃ ልጇ ቢሆንም ጌታዋ ነው ምን ያህል ስትቀርበው ምን ያህል እንደምታከብረው ይታያችኋል እንደውም በቃሏም ገልጣለች ነፍሴ እግዚአብሔርን ታላቅ ታደርጓለች አይደል ማለት ምን ያህል ታከብረው ተአብዮ ነው እኮ ያለችው ነፍሴ እግዚአብሔርን ታከብረዋለች ነው ብላ የተናገረ ጥልቅ ከውስጤ ነው አክብሮቴ ነው እንጂ አለችው የለም ስንቀርበው እንደዛ ሙሴ በዛች ቅጽበት ያቺን ነገር መዘንጋት አልነበረበትም ስለዘነጋ ውሳኔው ተነግሮታል አልተከራከረም ሙሴ ይሄን ያህል አመት ቆይቼ ይሄን ያህል አመት ተጨንቄ ከህዝቡ ጋር እንዴት ቤተ መንግስቱንም ያህል ነገር ለህዝቡ ህስል ትቼ አላለ የልዑሉ ውሳኔ ትክክለኛ ስለሆነ አልተከራከረም የሚገርመው ነገር አሮንም ማርያምም በዛው በበረሃው አይደል ለሞት ሙሴም ጊዜው ሲደርስ ወደ ሞአብ ተራራ ላይ ወጣና ከነአንን ተመልከታለው ጊዜ ቢያንስ ባለሟልነቱ እንዲያይ ፈቀደለት በተራራው አናት ላይ ወጣና ዙሪያ ገባውን ተመልከት አለው እምሩ ቀሰሪ ወአወታ አምህዋ ወአእመሩ ከመሐገሩ ሙይቲ ያለው ይሄን ነው ቅዱስ ያሬድ ከሩቅ ሆነው አዩና ተሳለሟት ሀገራቸውም እንደሆነች አውቁ አሁን ያቺ ለጊዜዋ ከነአን ፍጻሜዋ ለመቤታችንም ፍጻሜዋ ለመቤታችን ፍጻሜዋ ለኢየሩሳሌም ሰማያዊ እመቤታችንን ከሩቅ በትንቢት አዩዋት ከሩቅ በትንቢት አዩአትና ሀገረ እግዚአብሔር እንደሆነች አወቁ። ሀገረ እግዚአብሔር ሆነች እነሱ ምናቸው ነው? ሀገራቸው ናት አይደልም? መታችን ለኛ ሀገራችን አይደለች? ደግሞ ለማን? ለኢየሩሳሌም ሰማያዊ። አሁንኛ ከዚህ ሆነን በአይነ ስጋ ስለማትታይ በእምነት አይተን ያቺኛዋን ሀገራችንን ምን እንላ እጅን እናሳታለን አይደል? ሰማያዊት ኢየሩሳሌም። እነ ሙሴ በሞአብ ተራራ ላይ ፈስጋ በሚባለው ተራራ ላይ ወጥቶ ከሩቅ ሆኖ ከነአንን ተመለከተ። በቃ እዛ ሆኖ ተሳለማል። በአይኑ ነው ያስቀኝ እንጂ ሙሴ ወደዛ አልገባም። ይሄ ሁሉ የሚያመለክተን በእያንዳንዷ ነገር ምን ማድረግ እንዳለብን፣ ጥንቃቄ ማድረግ እንዳለብን። እንደ ቅዱስ ጳውሎስ ንግግር አለቱ የክርስቶስ ምሳሌ ነው። ውሃው በጌታችን በኢየሱስ ክርስቶስ ያገኘ ነው ጸጋ ምሳሌ ነው። ጽማ ነፍሳትን ያበረደ ውሃ ከአለት እንደተገኘ የጽማ እስራኤልን ማለት ነው የእስራኤልን ጥማት ያረካ ውሃ ከአለቱ እንደተገኘ ጽማ ነፍሳትን የእኛንም ጥም የነፍሳትን ጥማት ያበረደ ጸጋ ትምህርት ቸርነት ምህረት ርኅራኄ ይሄ ሁሉ ነገር አለት ከተባለው ከክርስቶስ ለእኛ ተሰጥቶናል አይደል? መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል። ዮሐንስ 6 መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ይፈልቃል። ይሄ ክርስቶስ ከከበረ በኋላ ስለተሰጠን መንፈስ ቅዱስ ስለምናገኘው ጸጋ የተነገረ። አንድም ሊቃውንት አለቱን የመቤታችን ውሃው የጌታ ምሳሌ ብለውም ያመጡታል። አለቱ ህቱም እንደሆነ መቤታችንም በህቱም ድንግልና ጌታችንን ወልደዋለች። መቼም ከአለት ውሃ ይገኛል ተብሎ አይታሰብም አይደለም? ከድንግል ሴትም ልጅ ይወለዳል ተብሎ ይታሰባል አይታሰብም? ስለዚህ ህቱም ድንግል ከሆነችው ከመቤታችን የእኛን ሁሉ ጥም ያበረደው እውነተኛው ውሃ ጌታችን ኢየሱስ ክርስቶስ ለመወለዱ ምሳሌ ነው። የመጨረሻ በሙሴ ላይ የተነሱ ተቃውሞዎችን እነግራችኋል። የመጀመሪያው በሙሴ ላይ የተነሳው ተቃውሞ በኦሪት ዘኍልቍ ምዕራፍ 12 ላይ እንደምናነበው ወንድሙ አሮንና እህቱ ማርያም የተቃወሙት ተቃውሞ ነው። ተቃዋሚ ከሩቅ አልመጣበትም። ተቃዋሚዎቹ እነማን ናቸው? ከአንድ ማህፀን አብረውት የተወለዱ አሮንና ማርያም ናቸው። እነሱ ሙሴ ላይ ተነሱበት ይላል። ምን አሉ? ኢትዮጵያዊቲቱን ሴት ስላገባ ሙሴ በዚህ የተነሳ ተነሱበት ይልና፣ ነገር ግን ንግግራቸው ስታዩ ኢትዮጵያዊቱን ስለማግባት አይደለም የተናገሩ። ተነሱና እግዚአብሔር የተናገረ በሙሴ ብቻ ነው አሉ። በእኛስ የተናገረ አይደለም ምን ብለው የሙሴን በእግዚአብሔር ዘንድ ያለውን ባለሟልነት የመመቅኘት አይነት ንግግር ተናገሩ። ስታዩት ያንን እንደሚያመለክተው አይደል እንጂ ስለ ኢትዮጵያዊቱ ምንም አልተነሳ። ይሄን በሚናገሩበት ጊዜ ሙሴ አይሰማ፣ አጠገባቸው የለም። ሙሴን ሆኖ ግን ማን ይሰማል? እግዚአብሔር ይሰማቸዋል። ወዲያውኑ እንዲህ አለ፣ ሙሴ፣ አሮን፣ ማርያም ሶስታችሁም በአስቸኳይ ወደ ደብተራ ኦሪት ወደ መገናኛው ድንኳን ኑ አላል። ሶስቱንም ሁለቱን ሐሜተኞችና የታማው አያደርስ ነው እንኳን ሐሜተኞቹንና የታማው የሚያሙት ደግሞ ምኖቹ ናቸው? የገዛ ወንድሞቹ ናቸው። እዚህ ላይ ላስተምራችሁ ትልቅ ነገር ተስፋ ሚካኤል ተከተለኝ። ሶስቱንም ጠራቸውና እግዚአብሔር አንድ ነገር ተናገረ። እናንተ አሮንና ማርያም በባሪያዬ በሙሴ ላይ ቃልን ለመናገር እንዴት ደፈራችሁ? በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አላፈራችሁ? በመካከላችሁ ነቢይ ቢኖር በህልም ወይም በራእይ ይገለጥለታለሁ። ባሪያዬ ሙሴ ግን እንዲህ አይደለም፣ ፊት ለፊት እነጋገረዋለሁ፣ የእግዚአብሔርንም ፊት ያያል፣ ቃል በቃልም እመልስለታለሁ። እንዲህ አይነቱን ባለሟሌን ስትናገሩ እንዴት አላፈራቸው አለና ይላል። እግዚአብሔር ምንም ነገር ሳይናገር ተቆጥቶባቸው ሄደ ይላል። ልክ አንድ ሰው ስናበሳጨው ፊቱን አዙሮ ይሄድል ልክ እንደዛ እግዚአብሔር ተቆጥቶባቸው ሄደ ይላል። እግዚአብሔርም ከዚህ ወደዛ መሄድ አይደለም አይደል? ተናግሮ ፊት ነሳቸው ማለት ነው። እግዚአብሔር ፊቱን ነሳቸው። ልክ ይሄ በሆነበት ቅጽበት ወዲያውኑ ማርያም ከራስ ጸጉሯ እስከ እግር ጥፍሯ በለምጽ ነደደች። ለምጽ ደግሞ በእስራኤል ዘንድ ምን እንደሆነ እናውቃለን አይደል? በለምጽ ነደደች። አሮን ደግሞ ካህን ስለሆነ በለምጽ አልተመታም፣ ግን እጅግ ደነገጠ ይላል። ምንድነው በእኛ አነጋገር እከሌ ቆልዮ ተገፋል እንዴል? እንደዛ ማለት ነው። በቃ ከላዩ ላይ እኛ በቤተክርስቲያን እንኳን ይሄ መልአከው ቃቢው ተለይቶታል ነው ምንለው። አንድ ሰው ነው አሁን በጨዋ ንግግር ቆሌ ራቀው ስንል እኛ ይሄ መልአከው ቃቢው ጠባቂ መልአኩ ተለይቶታል ነው ምንለው። እንደዛ አይመቱ አሮን እጅግ ደነገጠ። አሁን የሙሴ መልስ ምን ይሆን? ደስ አለው? እኔ ባልናገራችሁ ማያችሁ እግዚአብሔር ይሰማችሁ ነበር ያያችሁ ነበር ልክ አስገባልኝ አያችሁ ብሎ ተናገራቸው ይሆን? ይሄ እኔና እናንተ ጠባይ ነው። የቅዱሳንን ጠባይ ይሁን። ይሄ እኔና እናንተ ጠባይ ነው። የቅዱሳንን ጠባይ ደግሞ ይሁት። እዚህ ነው ገና ሲጀምር ያ ምዕራፍ ሙሴ በምድር ላይ ካሉት ሰዎች ሁሉ ትሁት ነበር ብሎ ነው የሚጽፈው። በምድር ካሉ ሁሉ ትሁት ነበር። ያንን የሚያህል ታላቅ ኃይል እግዚአብሔር ሰጥቶት ባህር የከፈለ ጠላት የገደለ ደመና የጋረደ መና ያወረደ ሰው ትሁት ነበር ነው የሚለው። ፍጹም ትሁት ነበር። ልክ ማርያም በለምጽ መንደዷን አሮን መደንገጡን ሲያይ ሙሴ በእግዚአብሔር ፊት ወደቀ ነው ወደቀና ጌታ እግዚአብሔር ሆይ ይቅር በላቸው አለና ጮኸ። እንደገና እግዚአብሔር መጥቶ ከሙሴ ጋር ሙግት ገጠመ። ሙሴን የሙሴ ንግግር በእግዚአብሔር ፊት በቀላል አይታይም። አያችሁ ዝም ብሎ ሰምቶ ዝም ማለት አይችልም እግዚአብሔር። እዚህ መጣና እንደገና ምን አለው? ማርያምን ማራት ይቅር በላት ይሄን ከለምጹ አፈውሳት ብሎ ነው ሙሴ መጮ የጀመረው። ወድቆ ምን ያለችውን ያማችውን ሴት አይደለም በሱ ብቻ ተናግሯል ብላ ይናቀችውን ሴት እንደውም የእውነት የልባችን እስቲ ተናግረውን እንዲህ ያለን ሰው እግዚአብሔር እንዲህ ያደረጉ ምንድን ነው ምንለው? እዛኛው ሰው ላይ እሰይ እንላለን። ለእኛ ደግሞ ሰው ሳይሰማ በውስጣችን ምን እንላለን? ጽድቅ የዚህ ደርሷል አይደል? እግዚአብሔር እንዲህ እስኪሟገትልኝ ድረስ እዚህ መድረሴን አላወቅኩም ነበር ነው ምንለው አይደል? ሁለቱም የትህትና መገለጫ አይደለም? አያችሁ፣ የትህትና መገለጫ አይደለም ሁለቱም። ሙሴ ወደቀ፣ የትህትና መገለጫ ነው። ማራት ይቅር በላት ጌታ ሆይ እንዴት እንዲሆና በእስራኤል መካከል ትታያለች? ይቅር በላ እግዚአብሔር መጣ እንዲህ አለው። ሙሴ ስለምን እንዲህ ብለህ ትጠይቀኛለህ? አባቷ እንኳን አለው አባቷ የስጋ ወላጇ እንኳን አበሳጭተው ምራቁን ፊቷ ላይ ቢተፋባት ከፊቱ ገለል ብላ የምትቆይ አይደለችም? ምን አለ እውነት ነው አይደል? እንደ አንድ አባት ተቆጥቶ ልጁ ላይ እንትን ቢል ያ ሰው ምን ይሆናል? ከዛ አባት ፊት ገለል ይላል አይደል? እና ምን ላድርግ ጌታ ሆይ አለው። ውሰድና ሰባት ቀን በረሃ ላይ ዝጋባት ለብቻው፣ ከዛ በኋላ ነጽታ ትመለሳለች። ይሄውም በማን ምልጃ? በሙሴ ምልጃ። ያ ባይሆን ኖሮ ማርያም በለምጽ እንደነደደች ከእስራኤል ተለይታ ነበር የምትቀር። ግን ስናየው ማርያምም ነቢይት ነበረች፣ የነቢይነት ሀብት የነበራት ነው። ብትሆንም ግን ኮከብም ኮከብ ይሄ ኢየሱስ ክብሩ ነው። ከአንዱ የአንዱ ጸጋ ምን ይሆናል ይበልጣል። ነቢይም ቢሆን ደግሞ ኃጢአት እንዲሰራ ተፈቅዶለታል አልተፈቀደለት? ሙሴ አማለደ። ሰባት ቀን ለብቻዋ ዋሻ ተዘግቶባት በሰባት ቀን ነጽታ ወደ እስራኤል የተቀላቀለችው በዙ። እግዚአብሔር ሙሴ ምን ያህል ባለሟሉ እንደሆነ ነው ያሳያል። ሌላ የሚደንቀው ነገር ዳታንና አቤሮን የሚባሉ ደግሞ ተነሱባቸው። ቆሬ ሶስተኛ። እነዚህ ደግሞ ምን ብለው ነው የተነሱት? እንዴ አሉ ለመሆኑ እነዚህ ሁለት ወንድማማቾች አሮንና ሙሴ ክህነት ከምስፍና ይዘው ሁለቱ ሲገዙ ነው የሚኖሩት እስከ መቼ? ከቤተ ይሁዳ ቢወለዱ እኛም ከቤተ ይሁዳ እንወለዳለን፣ ከሌዊ ቢወለዱ እኛም ከሌዊ እንወለዳለን። ክህነትና ምስፍና ከሁለቱ ነው አይደል? ስለዚህ ለእኛም ይገበናል። ምን አሉ ይላል? ሹመት በተርታ ስጋ በገበታ ብሎተና። አሁን ሙሴ ምን ብለው ነው የተማከሩት? መጀመሪያ አሉ በሙሴ ዳኝነት የአሮንን ክህነት እንያዝ። ከያዝን በኋላ በእኛ ዳኝነት ደግሞ የሙሴን ንስፍና እንይዛለን ብለው ነው የተማከሩት። ሙሴን ሄዱና ክህነት ሹመን አሮንን እንደቀባው እኛንም ቀባና ሹመን አሉ። አይ አሮን ከእግዚአብሔር አግኝቶ ተቀብቶታል፣ እናንተም ከእግዚአብሔር አግኝቶ እሱ ካዘዘኝ ይቀባችኋለሁ፣ ካልወዲያ ግን አልቀባችሁም ማለት። አሃ ይሄማ ለወንድሙ ማድላቱ አይደለም ብሎ ሊወግሩት ድንጋይ አነሱ ይላል። ሙሴና አሮን ሸሽተው ወደ ደብተራ ኦሪት ሄዱ። እግዚአብሔር ወረደ በደመና ለሙሴና ለአሮን ህዝቡን አለ ከዳታንና ከአቤሮን ከቆሬም ድንኳን ዞር እንዲሉ ንገሯቸው፣ ፈቀቅ በሉ። መጽሐፍ ቅዱስ ላይ አንድ ሶስት ቦታ ይችን ቃል አግኝቻታለሁ፣ ፈቀቅ በሉ። ይገባችኋል? ፈቀቅ በሉ ሽሹ ነው አይደል? ዞር በሉ፣ አትጠጉ ከእንደዚህ አይነት ሰው አሉ መጽሐፍ ቅዱስ ላይ። ከማን ከማን ፈቀቅ በሉ እንደተባለ፣ አንደኛ ቅዱሳን ላይ ከሚጣሉ ከቅዱሳን ጋር ከሚጣሉ ሰዎች ምን በሉ አይደለም? ከነዚህ ሰዎች ድንኳን ፈቀቅ በሉ በሏቸዋል። ዳታንና አቤሮን ቆሬ በየድንኳኖቻቸው እነዚህ ሊያድሙ መጥተዋል። ቆሬ ደግሞ በዛው በድንኳኑ ሆኖ ነው ነገር የሚሰራው። በኋላ ሰውን ሁሉ ሙሴና አሮን እየጮሁ ከነዚህ ሰዎች ፈቀቅ በሉ አሏቸው ይላል፣ ዞር በሉ አሏቸው። ከዛ በኋላ ለህዝቡ ተናገረ ሙሴ፣ እኔና አሮን ከእግዚአብሔር ዘንድ ይህንን አገልግሎት አግኝተነው ከሆነ አለ በእውነት በዝምድና በሌላ ነገር ሳይሆን የእውነት ከእግዚአብሔር ተቀብሎ ነው ከሆነ እነዚህ ሰዎች እስከ ዛሬ ታይቶ በማይታወቅ አሟሟት እንዲሞቱ ምልክት ታያላችሁ። ይህን ብሎ ገና ተናግሮ ሳይጨርስ ምድር ተከፈተች። ተሰምቶ አያውቅም እንዲህ አይነት ነገር አለ። ሰው ከሞተ በኋላ ነው የሚቀበረው። ልክ ይህን ሲናገር ግን ምድሪቷ ተከፈተችና ዳታንና አቤሮን ከነ ቤተሰቡ ወደ ከነ ሚስቶቻቸው ከነ ልጆቻቸው አንዳንድ ጊዜ ከክፉ ሰው መጋባት እኮ ጠንቅ ነው አይደል? ለነገሩ አይታወቅም፣ እነዛም መክረው ይሆናል ለእኛም በውርስ ይደርሰናል ብለው ምድሪቷ ተከፍታ ይላል። የእነሱ የሆነውን ከነ ድንኳናቸው ዋጠቻቸው ይላል። ከነ ህይወታቸው ወደ ሲኦል ወረዱ ነው የሚለው መጽሐፍ ቅዱስ። ቆሬም እንደዛው በቤቱ ነበረ፣ በዛው በድንኳኑ የእሱንም ድንኳን እንደዛው። ሙሴ የተናገረው ቃል እውነት አልሆነ? እስከ ዛሬ ታይቶ በማያውቅ ነው ያለ ተከፍታ ዋጠቻቸው። ከዋጠቻቸው በኋላ መልሳ ተዘጋች መሬት። አሁን ቆሬንና አቤሮንን ዳታንን እስቲ አስቧል። እንደው ከሞትንም በኋላ መቀበር ያስፈራ ነው አይደል? አያስፈራ? ፈርታችሁ አታውቁም መቃብር? እንደውም እዛው እስክድን አድርገው ነው የሚመለሱት ብላችሁ አልሰማ ብለን ነው የምናስበው። ምን ነው ዝም አላችሁ ወይስ አስባችሁት አታውቁም? እኔ ፈሪ ስለሆንኩ ነው የማስበው። አስባችሁት አታውቁም? አልሰማ አለማ ብላችሁ ነው ምን ታውቃለህ? ተሰማ ስለ አረጋግጣለህ። አይዟችሁ፣ ለነገሩ ያኛውን ተስፋ ስለምናደርግ ሙስና መቃብርን እንዳጠፋለን ስለምናውቅ አንፈራ አይደል? ከነ ህይወታቸው ነው አጠቃለ። ይሄ ሁለተኛው የሆኑበት ነው። የመሪባ ውሃን ናይቅስትን ባለፈው ነግሬያቸዋለሁ። የሙሴ የታላቅነት መገለጫ አንድ ሰባት ነጥብ ይዤላቸው፣ አንደኛ በፈርዖን ቤተ መንግስት ከሚያገኘው ምቾት ይልቅ ከእግዚአብሔር ህዝብ ጋር መከራ መቀበልን መምረጡ፣ እኔ ከደላኝ የህዝቡ ጉዳይ ምን አገባኝ አላለም ሙሴ። እንዲህ ያለ ህሊና ካለን ክርስቲያን መሆን አንችል። በመስሪያ ቤት እኛ ባለስልጣኖች ወይም እድገት ከተሰጠን፣ እኔ ደሞዜ አድጓል፣ እኔ ጥሩ ቦታ ተሰጥቶኛል፣ መኪና ተፈቅዶልኛል፣ ይሄ እስከሆነ ድረስ ከታች ያለው ምን አገባኝ ካላችሁ በደል ነው። በሀገራችሁም እግዚአብሔር ስልጣን ሰጥቶ ከፍ ሲያደርጋችሁ እኔና ዘመዶቼን ጠቅመናል፣ ጠቅም ያለው ለራሴም የሚያስፈልገኝ ነገር አለኝ። ቤት ሰጥቶኛል መንግስት፣ መኪና ሰጥቶኛል፣ ጥሩ ደሞዝ ይከፍለኛል፣ ብዙ አይነት ጥበቃ ይደረግልኛል፣ ቤተሰቦቼንም ጥሩ ቦታ ላይ አድርጊያቸዋለሁ። ህዝቡ ቢያለቅስ ባያለቅስ፣ ቢራብ ባይራብ፣ ቢበላ ባይበላ የራሱ ጉዳይ ማለት የእግዚአብሔር ሰው ከመሆኑ ውጪ ነው። ሙሴ በቤተ መንግስት አልጋ እየጠበቀው ነው አይደል? ፈርዖን ለመባል እስቲ መብሉን መጠጡን አስቡ። መቼም ቤተ መንግስት ተብሎ ስለ መብል ስለ መጠጥ አይታሰብም አይደል? አይታሰብም። ጅል ነው ይሄን የሚያስብ። የሚያገኘውን ክብር አስቡ። በዛ በግብጽ ላይ ደግሞ ፈርዖን መባል አምላክ መባል። ከዛ ይልቅ ግን ከህዝቡ ጋር 40 ዘመን መከራ ማየት ነው ማለት 80 ዘመን እንጂ በጥቅል ሲደመር አይደል? 40 በስደት 40 እስራኤልን በመምራት 80 ዘመን። ለዛሬ ሰው ይሄ ሞኝነት፣ ለሌላው 80 አመት ህይወትን መክፈል ሞኝነት፣ ለእግዚአብሔር ሰዎች ግን አይደለም። ይሄንን ቅዱስ ጳውሎስ ዕብራውያን 11 ላይ በጣም ውብ ሆነ ቋንቋ ገልጦታል፣ ታነቡታላችሁ። ሁለተኛ ሙሴ፣ የሙሴ ታላቅነት ለህዝቡ ራሱን አሳልፎ በመስጠት የተገለጠ ዘጸአት 32 ላይ እነሱን ከመታጠፋ እኔን ከህይወት መጽሐፍ ደምስሰኝ አይደለም ያለው? ራሱን ለምን ወሰጣው አላሳልፍ ለህዝቡ? ከመሪዎች የሚጠበቅ ይሄ ነው። ከሃይማኖት መሪዎችም ሆነ ከህዝብ መሪዎች የሚጠበቀው ይሄ ነው። የድሮ ነገስታት በተለያየ በታሪክም መጽሐፍቶንም በፊልም ስታዩ ጦርነት ሲጀመር ያን ጦርነት ባርከው የሚጀምሩ ምኖቹ ናቸው? ነገስታቱ ናቸው። የመጀመሪያው ፊት ለፊት ላይ ፈረሳቸውን ኮልኩለው ወደዛ ወደ መጣ ጦር የሚገቡት ነገስታቱ ነው። ህዝቡ ያንን ሲያይ በፍጹም የንጉሳቸው ሞት ደግሞ ለወታደሩ የንጉሳቸው ሞት ከራሳቸው ሞት የከፋ ነገር። ለንጉስ ስንት ጊዜ መሞት ትፈልጋለህ ብትሉት 100 ጊዜ ለመሞት ዝግጁ ነው ለንጉሱ። ስለዚህ ወታደሩ የንጉሱን ብርታት ሲያይ እሱም ጀግኖ ይዋጋል፣ ድል አድርገው ይመለሳሉ። እንደ ዛሬው ጊዜ አይደለም። ዛሬ ምን በወጣው የቤተ ክርስቲያን መሪዎችም እንደዛ ናቸው። ሰማዕትነት ቢመጣ ስደት ቢመጣ መከራ ቢመጣ የዛን መከራ የግፉን የመጀመሪያ ገፈቱን መቅመስ ያለባቸው ምኖች ናቸው? መሪዎቿ ናቸው። እዚህ አንድ ችግር ቢመጣ ከእናንተ በፊት ያንን ችግር መቅመስ ያለብኝ እኔ ነኝ። አረረረ ቆይስቱ ንስት ይሄን ነገር ይውት ብዬ ወደ ኋላ ካል አከተም። ሞትም ቢመጣ እስራትም ቢመጣ ግርፋትም ቢመጣ ስደትም ቢመጣ የመጀመሪያው መቅመስ ያለባቸው ምኖች ናቸው? መሪዎቹ ናቸው። ጌታም ለዚህ ነው በጌቴሰማኒ መጥተው ሲይዙት የናዝሬቱ ኢየሱስ እኔ ነኝ፣ እኔን ከሆነ የምትፈልጉት እነሱ የሄዱ ዘንድ ተዋቸው አይደል ያለው? እነሱን ተዋቸው። እኔ ያው እንዲህ መሪ ነው። ሙሴ እንዲህ አይነት ነው። ሶስተኛ የሙሴ ክብር የሚታየው ከጌታ እግዚአብሔር ጋር ፊት ለፊት ለመነጋገር የበቃ ነቢይ ነው። ፊት ለፊት ከመነጋገሩ የተነሳ የጌታ እግዚአብሔር ክብሩ በሙሴ ፊት ላይ እስከ መሳል ደርሶ ነበር። ይሄን በኦሪት ዘጸአት ምዕራፍ 34 ከቁጥር 29 እስከ 35 ስታነቡ ታገኙታላችሁ። የጌታ እግዚአብሔር ክብር በፊቱ ላይ ስላበራ ሙሴ ተሸፈንልን አይደል ሊሉት የነበረው። ስለዚህ ሲያዋራቸው ህዝቡን ሊያነጋግር ሲወጣ እና አሮንን ህዝቡን ሊያነጋግር ሲወጣ ሙሴ ፊቱን በመጎናጸፊያ ሸፍኖ ነው የሚወጣው እንጂ የሙሴን ፊት እንዲህ ማየት አይቻላቸውም ነው። ሙሴን ማየት እንዲህ የከበደ ንገሩኛ። አሁን የጌታችንን ቸርነቱን አያችሁ። የሙሴን ፊት እንኳን ማየት አልተቻለም ነበር። ቅዱስ ጳውሎስ ይችን ጠቅሶታል። አሁን ግን ጌታችን ሲገለጥ የባሪያን መልክ ይዞ ተገለጠ። አረ ማየት አይደለም ተፋንበት እኮ አይደል? እንኳን ማየት ሊከብደን ቀርቶ ተፋንበት፣ በጥፊ መታን፣ ብዙ ነገር አደረግንበት። ለመናገር የሚከብድ ብዙ ነገር አደረግ ነበር። በክብሩ ቢገለጥ ማን በፊቱ ይቆም ነበር? ማን በፊቱ ይቀርብ ነበር? ለዚህ ነው እኛ የፈለግነውን ስናደርግ ፊቱን ሳይሰውር ከምራቃችን እንኳን ፊቱን አልሰወረም። ፊት መሰወር ማለት አንድ ሰው ቱ ሊልባችሁ ሲሉ ምን ትላላችሁ? ቢያንስ እንዲህ ትላላችሁ አይደለም? እሱ ግን ሲተፉበት ፊቱን እንኳን አላዞረም፣ ዝም ብሎ የተቀበላቸው። ምንም እንዲህ አይነት ትዕግስት እንደምን ያለ ትዕግስት ነው! እየቻሉ ሳይችሉ መታገስ እኮ ትዕግስት አይባልም አይደል? አንዳንድ ጊዜ እኛ ከአቅማችን በላይ የሆነ ሰው እየበደለን እየጨቆነን ይሄ ሰውዬ ትዕግስቴን ተፈታተነው እንላለን። ምን ታደርገዋለህ? ንገሩኝ። ማድረግ የምትችለውን ነው አቅሜን ትግስቴን ተፈታተነው ማድረግ እግዚአብሔርን ይሄን ያል ተፈታተነው ግን እንደ ዮሐንስ አፈወርቅ ንግግር እንዲህ ያለ ትግስት እንደምን ያለ ትግስት ነው እንዲህ ያለ ትህትናስ እንደምን ያለ ትህትና ነው እነሱ በቁጣ ጎተቱት እሱ ግን በፍቅር ተከተላቸው እንዴ አይደለ ገለጸው የታደለ ሰው ነው ይሄንን ማለት መቻለው እንዴት ወሰማ አረፍተ ነገሮች ስለዚህ በቀራኔው ስለነበረው ትግስት ትህትና ፍቅር ጻፉ ብላችሁ ተጽፋላችሁ ተሰምቶ እና ግለጹ ብላችሁ እስቲ ራሳችሁ ከባድ አራተኛው የሙሴ ክብር ከእግዚአብሔር እጅ ጽላት ለመቀበል የበቃ ነብይ እንዲህ አይነቶቹ ቀላል ነገሮች ናቸው የሚመስሏችሁ ግን እንዴት ባለፈው አስረድቻችኋለሁ አይደል ሌላው የተራራው ንግር እንኳን እንዳይነካ ተከልክሏል አይደል እሱ ግን ወደ ምን ወጣ ነው የሚለው ወደ ተራራው ራስ ወጣ ከወጣስ በኋላ ከእግዚአብሔር ከእጁ ምን ተቀበለ እግዚአብሔር እንዴ ልክ እንዴ እንደምሰጣችሁ ነው ከእግዚአብሔር እጅ ጽላት የተቀበለ በመጽሐፍ ቅዱስ ታሪክ ሰምታችሁ ታውቃላችሁ እንዴ የተባለለት ሰው እ ለማንም አልተባለም ሙሴ ነው ከእግዚአብሔር ከእጁ የተቀበለ ምን ያህል ደረጃ እንደሄደ ተመልከቱ እግዚአብሔር ራሱን ምን ያህል ዝቅ አርጎ ሙሴን ወደሱ ምን ያህል ከፍ እንዳደረገውና እጅግ ምን ያህል ባልንጀራው እንዳደረገው ባለሟሉ እንዳደረገው ተመልከቱ አሁን ሙሴ ላይ የደፍረት ቃል የሚናገር ይኖራል ብዙዎች አሉ አይደል እና ተቀደሳን በምንና አንሳለን ምን እንግዲህ ማነስና ለማነሳችን ሙሴን አይተማወቅ ለቀጥል ሙሴ ሌላው ታላቅነት የታላቅነቱ መገለጫ ትህትናው ነው እጅግ ትሁት ነበር እንዳለ ኦሪት ዘኍልቍ ምዕራፍ 12 ቁጥር 3 እኛ የሙሴን አይነት ኃይልና የባለሟልነት ስልጣን ተሰጥቶን አይደለም አሁን ባለን ሁኔታ ትህትናችን ምን ያህል ራስን መጠየቅ ከፍ ማለት ትሁት ለመሆን ነው እንጂ እቡይ ለመሆን አይደለም በእውቀት ከፍ ስንል በገንዘብ በሀብት ከፍ ስንል በስልጣን ከፍ ስንል በጉልበት ከፍ ስንል ለመታበይ አይደለም ምን ለመሆን ነው ትሁት ለመሆን እነ ዳዊት ተዛይሏችሁ እነ ሳሚ ድንጋይ ሲወረውሩበት አንተ የደም ሰው በሳኦል ቤት ላይ እንዳደረክ እግዚአብሔር የሥራህን ከፈለ የገዛ ልጅህን አስነስቶ ነው በስደትን ከራተተ አንተ የደም ሰው አንተ ክፉ ይያለኩ ድንጋይ ወረውሩበት ምራቁን ይተፋበት ነበር ይላል ዳዊት ላይ ምንድነው ያለው አቢሳ የኢዮአብ ወንድም ውሻ ጌታዬን ይሳደባል አላል እንዴ ይሄ ውሻ ጌታዬ ንጉሱን ይሳደባል ንጉሱ አይፈቀድልኝ ሄጀ በደቂቅ አንገቱን ከራሱን ካንገቱ ላይ ቆርጬ ላምጣው ፈቀድልኝ ለምን ሳሚ እኮ ማለት እዚህ ግባ ማይባል ሰው ነው ከዳዊት ጋር ያሉትን ጋሻ ጃግሬዎቹን ሰንታቹም አጣቋቸው አይነት ናቸው የዳዊት ጋሻ ጃግሬዎች አንድ ጦር ይዘው ሄደው እኮ 300 ሰው ገለው ይመጣሉ 800 ሰው ገለው ይመጡ ናቸው አንበሳን አንቀው መግደልም ይችላሉ ከዳዊት ጋር የነበሩ መጽሐፍ ቅዱስ ላይ አንብቡ አሁን ይሄንን እንደው በሆሊውድ ፊልም ካልሆነ ታመና ታመና እኛ እንላለን እንደው አክተም ይሞት እንላለን ጥይቱን ሲመታው በጥይቱ ሹሉክሉክሉ ከሰው ሲያጃጅሉ መጽሐፍ ቅዱስ ላይ ስታነቡ ግን እነ ኢዮአብ እነ አቢሳ እነ አሳሄል እነ ኢያቡስቴን እና ኤልያናን የሚባሉ አሉ የዳዊት ጋሻ ጃግሩ አንድ ጦር ይዘው ይወርዱና 800 ፍልስጤም ገለው ይመጣሉ ብቻቸው እስቲ ምን አይነት ኃይል ነው ከእግዚአብሔር የተሰጣቸው ዳዊትም እኮ እንደዛው አይነት ሰው ነው አይደል አሁን ይሄ አንድ ደሃ ሲሳደባ ይሆን ይሄ ጌታዬን ይሳደባ ቀንጣሎ ብሎ ሄጅ አንገቱን ቆርጬ ልምጣል የዳዊት ቃል ግን ይችላል አይችልም ዳዊት ይልና በጥሰጥለው ሆና ቢሎ በደቂቃ ይፈጅበት ግን ምን አለው ተው እንጂ እናንተ የጽሩ ያ ልጆች ከኔ ጋር ምን አላችሁ የጽሩ ያ ልጆች ነው የሚላችሁ እነ ኢዮአብ እነ አቢሳና እነ አሳሄል የጽሩ ያ ወንድማማቾች ናቸው ሃያላን ናቸው ኢዮአብ የዳዊት የጦር አለቃ ነው አይደለም? ከናንተ ጋር ምን አለኝ? ይሄን ሰው እኮ እግዚአብሔር ስደበው ብሎ ልኮታል። ስለዚህ እግዚአብሔር ስድቤን አይቶ ይራራልኝ ይሆናል። ተውት ይስደበኝ። አያችሁ እየቻሉ ምን መሆን መታገል ካቅም በላይ ሆኖ ብትታገስ ትግስት አይባል። ሙሴ ብዙ ማድረግ የሚችል ሰው ነው። በትህትና ግን ስለነሱ ለመነ እንጂ አልተቀየመም አይደል? አልተቀየመም። ስድስተኛ የሙሴ ታላቅነት የጌታ እግዚአብሔርን ክብር ለማየት እስከ መጠየቅ የደረሰ ነብይ ነው። በመጽሐፍ ቅዱስ ማንንም አታነቡም እንደዛ። ምን ብሎ ነው የጠየቀው? እግዚአብሔር ፊትህን አሳየኝ ነበር። እስቲ ሌው ምን እንደምትመስልልኝ ፊትህን አሳየኝ ጌታ ሆይ አለ። የሙሴን ጥያቄ ሁሌ ችላ አይለውም ብያችሁ የለ እግዚአብሔር? ሙሴ አለው ፊቴን አይቶ በምድር ላይ ሊኖር የሚችል ሰው የለም። በቃ ማየት አትችልም። ልህ ማየት አትችልም። ስለዚህ አለው በአጠገብህ ሳልፍ አለው በሰንጣቃው አለት መካከል አቆመሃለሁ፣ እጄንም በላይህ ላይ አደርጋለሁ እጋርድሃለሁ ማለት ነው እንዳታየኝ። ከዛ በኋላ በአጠገብህ ካለፍኩ በኋላ ጀርባዬን ታያለህ። ሙሴ እሻለ በሰንጣቃው አለት መካከል አቆመው። እግዚአብሔር እጁን በሙሴ ላይ ያደረገ አለፈ። ሙሴ አይኑን ሲገልጥ እሳት ብቻ ነው ያየው። ነደ እሳት ነው ያየው፣ ምንም ነገር አላየ። ነገር ግን ለካስ ጌታ እግዚአብሔር እየነገረ ያለው ሌላ ነው። አሁን አታየኝም፣ በኋላ ግን ጀርባ ያለው ከኋላ አይደለም፣ በኋላ ግን ምን ታደርጋለህ ታየኛለህ ነው። አየሁ አላየሁ ጥያቄው እግዚአብሔር እሱን ከመውደድ የተነሳ የምንጠይቃትን ጥያቄ ሁሉ ምላሽ ይሰጣል። ዘመናት ሊያስቆጥር ይችላል። ከመቃብርም ቢሆን ቀስቅሶ የለመንከውን ይሰጣል፣ ያሳያል። አይደንቅም? ሙሴ ልይህ ፊትህን ልየው ስለሚወደው ነው እኮ ይህን የሚጠይቀው አይደለም። ይህን ያህል ዓመት አብሬህ ኖርኩ፣ ይህን ያህል ዓመት ባለሟል ሆኑ፣ ግን እስከዚህ ድረስ መልክህን ፊትህን አላውቀውም። ልይህ አሁን ልታየኝ አትችልም፣ በኋላ ታያለህ ጀርባዬን። በኋላ ጌታችን ስጋ ለብሶ በደብረ ታቦር ተራራ ላይ ሲቆምና ብርሃነ መለኮቱን ሲገልጥ ሙሴ ጥያቄው ሳትረሳ ከመቃብር ቀስቅሶ አመጣው። ቅዱስ ሚካኤል ስለ ሙሴ ስጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ይገስጽህ አለው እንጂ የስድብን ቃል አልተናገረውም ይለለ። ይሄንን አበው በሁለት ይተረጉሙ። አንደኛው ሙሴ ሞት ላይ እናየዋለን። ሙሴ ሲሞት መቃብሩ ይታወቃል አይታወቅም? እግዚአብሔር ይሄን ያደረገው እስራኤል ሙሴን እጅግ ይወዱት ስለነበረ እስከ ማምለክ እንዳይደርሱ ብሎ ነው መቃብሩን የሰወረው። አሁን ዲያብሎስ ተነሳና ምን አላችሁ ኑ የሙሴን መቃብር ላሳያችሁ ብሎ ይመራቸው ጀመር። ቅዱስ ሚካኤል ተገለጠና አንተ ህዝብ እግዚአብሔር እንዲህ ወደ ስተት ምትመራ ለምንድን ነው? እግዚአብሔር ይገስጽ። አያችሁ የሙሴ ስጋን አሳያለሁ አታሳይም ነው ከሚካኤል ጋር የተከራከሩ። የዛን ጊዜ ቅዱስ ሚካኤል ይችላል እኮ ብዙ ማድረግ አይደል? የማይችለው ነገር ቢኖር ግን መሳደብ ነው። ቅድስናው አይፈቅድለትም። ይሄ ነው እኮ አያችሁ፣ ቅድስናው አይፈቅድለትም። ስለዚህ አንተ እግዚአብሔር ይገስጽ አለ። አንዱ አይችናት ትርጓሜዋ። ሁለተኛው አበው ምን ይላሉ? ጌታ በደብረ ታቦር ሲቆም ሙሴን ከመቃብር አውጥቶ ያመጣው ዘንድ ቅዱስ ሚካኤል ተልኳል። ከመቃብር ሊያወጣው ሲሄድ ዲያብሎስ ይቆራኛል ነበር በብሉይ ኪዳን፣ አለቅም አለ። እግዚአብሔር ይገስጽ ሲለው ለቀቀ፣ አመጣና በደብረ ታቦር አቆመ። ጌታን አየው። ፍላጎቱ አልተፈጸመ፣ አነጋገሩት ነው እኮ የሚለው። አሁን ደግሞ በደብረ ሲና ካየው የበለጠ ነው ቀርቦ ያየ፣ በደብረ ሲና ካየው የበለጠ ለሐዋርያት እኮ እውነቱን ነው ጌታ። ብዙዎች ሊያዩት የተመኙትን እና ያያችሁት አይደል ያላችሁ፣ ያዩ ዘንድ ብዙዎች ተመኙ አላዩ፣ ይሰሙ ዘንድ ብዙዎች ተመኙ አልሰሙ። የእናንተ ያዩ አይኖቻችሁ የሰሙ ጆሮቻችሁ ብፁዓን ናቸው። አይናችሁ እኔን ማየቱ ጆሮአችሁ ቃሌን መስማቱ ብቻ ብፁዕ ነው የሚያደርጋችሁ እናንተ። እኛ እንዲህ እናስባለን። አሁን የምንሰማው የማንን ቃል? ይሄ ራሱ ብፅዕና ነው። ከልብ ሆኖ ለሚሰማው ለቃሉ ፍቅር ላለው ለቃሉ ክብር ላለው ሙሴ አየ። እንደውም በኢየሩሳሌም ስለሚገጥመው ስለመከራው ስለሞቱ ሁሉ ከርሱ ጋር ይነጋገሩ ነበር ይላል አረ አሁን ብዙዎች ምንድነው የሚሉት ቅዱሳን ከሞቱ በኋላ ምንም አያውቁ ማለት ነው ነው በይበልጥ ጂሆቫ ዊትነሶች አረ ከሞታ አንበሳ ያልሞተው ውሻ ይሻላል ብለው ይናገራሉ አረ አይደል አንበሳ ቢሞትም እኮ እንደ አንበሳ ኖሮ ነው አይደል ካወራን አይደል ነው አይደል መቼም ቢሆን ግርማው ግሳቱ አይረሳም ውሻ ግን ኖሮም ብዙ አስደነግጠንም አሁን እንደዚህ ብለው ለምንና ይሄ ለቅዱሳን የተነገረ አይደለም ሲጀመር ለቅዱሳን የተነገረ አይደለም ደሞ ቅዱሳን ከሞቱ በኋላ ምንም አያውቁም ለሚል ሰው ብዙ ማስረጃ ልንሰጠው እንችላለን ሙሴ ሞቶ ነበር አይደል ኤልያስ እንኳን ከነ ህይወቱ አድርጓል በሄራ ህያዋን ነው ብንል ሙሴ ከሞተ በኋላ ከመቃብር ነው ተነስተው ያመጣው እንዴት ክርስቶስ እንደሚሰቀል በኢየሩሳሌም መከራ እንደሚጠብቀው በምን አውቆ ተናገረ የተሰጠው ሀብተ ትንቢት አልተነሳውማ እንደውም ቅዱስ ጳውሎስ ዛሬ በድንግዝግዝ እንደምናይነን አይደል አሉ ቆሮንቶስ 13 ላይ ዛሬ በድንግዝግዝ እንደምናይነን ከዚያ በኋላ ግን እኔ ራሴ እንደታወቅ ሁሉን አውቃለሁ አጥርቻ ያለሁና ብሎ ነው ከተናገረ ነፍስ እኮ እንደውም በዚህ በስጋ ማነቆ ተይዛ ነው እንጂ ብዙ መታወቅና እንኳን የቅዱሳን ነፍስ ቀርቶ ይሄ ክርስትናን የእግዚአብሔርን ኃይል ያለመረዳት ሙሴ እስከዚህ የደረሰ ባለሟል ባለፈውም እንደነገርኳችሁ መላእክን በፊት ሰዳለው ሂዱ ኃጢአት ከሰራችሁ እንዳላጠፋችሁ ሂዱ ሲላችሁ አንተ ካልወጣህ አንወጣ በደንብ ነግሬያችኋለሁ አይደል እዚህ ላይ ማንንም ቢሆን የማንን ያህል አይሆን እሱን ያህል አይሆን እኔ ገዳም ሄጄ አበው ከመከሩኝ ምክ ከህሊና እስከዛሬ ማረሳት ነገር ምንድነች አንድ ሽማግሌ አባት የመከሩኝ ምክ ገና ልጅ ያለው ነው ግን እስካሁን አለች ስትጸልዩ አሉ እግዚአብሔር በፍጡር እጅ አሳልፎ እንዳይሰጠን ጸልዩ በጣም ነው ይገርም ማንንም ይሁን አሉ ማንንም ይሁን በፍጡር እጅ ግን አሳልፎ እንዳይሰጠን ጸልዩ ምንም ቢሆን እሱ ርህሩ እግዚአብሔርን በርህራሄ የሚበልጠው ይገኘው ማንም ማን እግዚአብሔርን ያለ ርህሩ የለም አንዳንድ ጊዜኛ ባለማወቅ እግዚአብሔርን ትንሽ ጠንከር ጨከን ያለ አይደል ቅዱሳን መላእክት ብኖች ደግሞ ከርሱ የተሻለ ርህሩ አይደለም እንስለው የእግዚአብሔርን ያህል ርህሩ ይሄ እግዚአብሔር ፍጹም ርህሩ እንደ እግዚአብሔር ርህራሄ ባይሆንማ የለንም የለም የነሱን ምልጃ ራሱ ለመቀበል ፈቃደኛ መሆኑ እኮ ርህራሄውን ነው ያሳየው እንዳይመስላችሁ እነዚህ ሁሉ የነገርኳችሁ ሰባት ምክንያቶች ሙሴ በደብረ ታቦር ወጣ ሰባት ቀላል ነገር ነው እንዴ ትልቅ ክብር አይደለም እነዚህ ሁሉ የሙሴን ማንነት የሚገልጹ ናቸው በመጨረሻ ሙሴ ፈስጋ በተባለው ተራራ ላይ ሆኖ ከናንን ካያት በኋላ አርፏል ነፍሱ ከስጋው ተለይታለች መቃብሩ ቤት እንደሆነ እስካሁንም አይታወቅም እንደውም አባቶች ምን ይላሉ ሙሴ በጣም የዋህ ሰው ነበር ይላሉ ሙሴ የዋህ ሰው ነበር በጣም የዋህ ሰው ነበር የዋህ ሰው ከመሆኑ የተነሳ እግዚአብሔርን የሞትበትን ቀን ንገረኝ ብሎ በጣም አስጨንቆት ነበር በኋላ እግዚአብሔር በለተ አርብ ትሞታለህ አሁን ሙሴ ሁሉ ለተ አርብ ቤተሰቦቹን ይሰናበት ነበር ለተ አርብ ሁሉ ጊዜ በቃ በአርብ አርብ ለተ ነው ትሞታለህ ግን ማወቁ ጥሩ ነበር ጭንቀቱን አያት እና አበው ሲተርኩ ወልጊዜ ሰናበት ነበር ቤተሰቦቹ አሁንኛ በለታ አርብ ነው ተብሎ ቢነገር ከቀዳሜ እስከሚመጣው አለ ምን ስንሰራን ከርማ አርብ ተብለና እለቱ ተነግሯል ቀኑ አይደል አርብ በየሳምንቱ ትመጣለች ምን ተሰራን ነበር ለማን
ቀኖቹን እየጠበቅኩ አርቦቹን እየጠበቅኩ ነው እንደሚሄዱ ሊያስተናግድ
ምለቆች ብላ አርባ አርብ ይላል አይደል? አያችሁ መንገሩ ጥሩ ነው እግዚአብሔር ጥሩ አይደል? ለዚህ ነው ማይነግረን እንጂ መንገሩ ከብዶት አይደል? ሙሴ ይሰናበት ነበር ይላል ቤተሰቡ በቃ ደነው አሉ ብሏቸው ነው የሚወጣው። ላልመለስ አንገናኝ እንችላለን እያለ ሚስቱ ልጆቹን እየሳመ ነው የሚሄደው። ከለታት አንድ ቀን እንደዛ ብሎ ወጥቶ በእስራኤል መካከል ሲመላለስ ቆይቶ ፈንጠር ብሎ ወጣ ወደ ኮረብታው ወደ ተራራዎቹ። ህዝብ እስራኤል ካሉበት ለየት ነው። ለጸሎትም ቢሉ ብቻውን ለይሄ ተመስጦን ለሌለ ለማሰላሰል ለየት ብሎ ሲሄድ ሁለት ሰዎች መቃብር ይቆፍራሉ። ከህዝብ ከእስራኤል ማን ሞተ ዛሬ አላችሁ? የህዝቡ ነገር በጣም ያስጨንቀው ስለነበር ምን በሽታ ገብቶ ነው ቸነፈር ገብቶ ነው በድሜ ነው የሚለው ስለሚያስጨንቀው ከህዝብ ከእስራኤል ዛሬ ማን ሞተ? አይ አንድ ሰው ሞቶ ነው ብለው ነገሩት። በመጨረሻ እንደውም ስናይህ አሉት የሰውየው ቆመናው መጠኑ ካንተ ጋር ይመሳሰላል ጌታዬ ሙሴ፣ እስቲ ባክህ ሄደን እንደገና ሰውየውን በእንጨት ለክተን መተን፣ ድሮ በእንጨት ነው የሚለካው ቁመቱ፣ ለክተን መተን ከምንቆፍር ከምንደክም እስቲ ባክህ ለካልን አሉት። ሙሴ የዋህ ነው ብያችሁ የለ? ያው ትሁትና የዋህ ስለሆነ ገባና መቃብሩ ውስጥ ተጋደመ። መላእክት ናቸው አፈር አለበሱ ታከበ መቃብሩ አይታወቅም። ክሌቱ መላእክት ምንድነው? በቤተ ክርስቲያን ቀን ያለ ባስሊዮስ ወቴዎፍሎስ መላእክት ክሌቱ ለሙሴ ቤተ ክህነት ቀበርቦ በህይወቱ ላይ አንድ ታላቅ ባለቅኔ የቤተ ክህነት አስተዳደር ብልሽት ማለቱን ሲያይ ሁለቱን መላእክት መላእክት ማለት አንደኛ ተላላኪ ነው፣ ሁለተኛ አለቆች ማለት ነው። እና ሁለቱ ከባስሊዮስ እና ቴዎፍሎስ የሚባሉ አለቆች ቤተ ክህነት ሙሴን ከነ ህይወቱ ቀበሩት። አስተዳደሩን መበላሸት አያችሁ። አሁን እነዛ መላእክት ከነ ህይወቱ ሙሴን ልክ እነሱ ሲያለብሱ ጻተ ነፍስ ሆኗል። ነፍሱ ከስጋው ተለይቷል፣ ግን በህይወቱ እንደመቀበር ነው አይደል የሚያሳዩ ያን ስለ አሁን ከዛ በኋላ እስራኤል እስካሁን ድረስ ኢየሩሳሌምም የትም ሲና በረሃም ብትሄዱ ይሄ ሙሴ መቃብር ነው የሚላቸው አታለ አይታወቅ። እግዚአብሔርም በደብረ ታቦር አምጥቶ ሲያቆመው እሱ በሚያውቀው ቦታ ነው ሄዶ ያመጣው እንጂ በኋላም መልሶ እዛው እሱ ብቻ የሚያውቀው ቦታ አይደለም። እውነት ነው። አንዳንድ ጊዜ ሳስበው እንዲህ አይነቱን ታላቅ አባት መቃብር ቢያሳየን ራሱ በስንት ነገር እናረክሰው ነበር። ይሄን አይደል እንዴት ከባድ እንኳን ሄዶ የሙሴን መቃብር ያለበትን መንካት ቀርቶ እሱ የቆመበት ሲና ተራራ አሁን እግር ለጉብኝት ሄጄ ብቆም እንደው ሰውነቴን ነፍስ ምገዛ አይመስለኝም። እስቲ በህሊናቸው አስቡት ስንቱ ነገር እንደሚመጣ። አንድ ማቃቸው አባት አሉ ደብረ ታቦር ተራራ ላይ ሰባት ቀን ጠፍተው ተገኝተዋል። ምናቃቸው አባት ናቸው። ኢየሩሳሌም እናስጎበኛችሁ ብለው ወሰዷቸው። ይጎበኘለ እየተኝ ደብረ ታቦር ተራራ ላይ አውጥተዋቸው ትዝ አላቸው። በቃ የጌታ ነገር የደቀ መዛሙርቱ የነ ሙሴ የነ ኤልያስ ትዝ ሲላቸው አንድ ጢሳ ውስጥ ገብተው ጸሎታቸውን ይዘዋል እጃቸው ዘርግተው ቢፈለጉ ቢፈለጉ በሰባተኛው ቀን ተስፋ ሲቆረጥ ብቅ አሉ። ሳይ እንግዲህ ያለ እህል ያለ ውሃ እኮ ማለት ነው። እግዚአብሔር ሲፈቅድ እንግዲህ አይነቶቹን አባቶች እስቲ ቡራኬ ትቀባ። እግዚአብሔር ሲፈቅድ የየጎተኩ አላመጣም በፍትፍት ልታበላሿቸው አሉ። ግን እንዲህ እንዲህ አይነት አያችሁ ተመስጧቸው። አሁን እኔና እናንተ ይህን ሁሉ ሰምታችሁ ሲና ጋር ብትሄዱ ደብረ ታቦር ላይ ብትወጡ ስንቱን ነው የምታስታውሱ? ወይስ ቫኬሽን ነው የሚሆንላችሁ? ሙሴ ይህንን ይመስላል። በመጽሐፍ ቅዱስ እግዚአብሔር ህዝቡ ሲያስመርሩት ሙሴና ሳሙኤል እንኳን በፊቴ ቢቆሙ ይላል። አያችሁ በጣም ሲያስመርሩት የማይገባ ነገር ሲሰሩ ሙሴና ሳሙኤል እንኳን በፊቴ ቢቆሙ አልምረውም ይህን ህዝብ ይል ነበር። ይሄ የሚያሳየው ሙሴና ሳሙኤል በእግዚአብሔር ፊት ያላቸውን ክብር ነው። አያችሁ ሙሴና ሳሙኤል እንኳን በፊቴ ቢቆሙ አልምረውም ይላል። ሙሴ ምን ያህል ክብር ቢኖረው። ስለዚህ ስትጸልዩም እግዚአብሔርን በቅዱሳኑ ስም ጥሩ። አቤቱ የሙሴ አምላክ ብትሉት አሁን ወዲያው ተጠራ፣ ባለሟሉ ስሙ ተጠራ። እኛ የምንወደው ሰው ስሙ ሲጠራ ልባችን ድንግጥ አይል ይላል አይል ይላል። እንደዛ ማለት የሙሴ ታሪክ ከሰፊው በትንሹ ይሄን ይመስላል። ከታሪኩ እንድንማር እንድናውቅ የረዳን አምላካችን ይክበር ይመስገን። የክቡደ መዝራዕት የሊቀ ነቢያት ሙሴ ረድኤቱ በረከቱ አማላጅነቱ ድል የማይነሳ ጽኑ የሆነ እምነቱና ጸሎቱ በሁላችን ላይ ይደርብ።
አሜን። አለ ከአንተ ያሰማልን።